የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በጎንደር ከተማ ትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነገረ።
መካነ ሕይወት የዛዊት ማርያም ቤተክርስቲያን ላይ አንድ አቋቋም ተማሪ አገልጋይ ሞቷል። እንደገና ደግሞ አማኑኤል ቤተክርስቲያን ላይ ሶስት ዲያቆናት ተመቶብናል ተማሪዎች። ከሶስቱ አንዱ ህይወቱ አልፏል።
ድንገት ከአስራ ሁለት ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤት እንደተዘጋ ቀረ በቃ። ከዚያ በኋላ ያ ለምን ተኩስ ተከፈተ፣ ለምን ቆመ፣ አሁንስ ያለው ምንድን ነው ስለሚለው ነገር ምንም አይነት መረጃ የለም።
በቅድሚያ የሰማችኋቸው በኢትዮጵያ ኦርቶዶክስ ተዋሕዶ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ሊቀ ህሩይ አባ ዮሴፍ ደስታን ሲሆን ቀጥሎ የተናገሩት ደግሞ አንድ ስማቸውን መግለጽ ያልፈለጉ የጎንደር ከተማ ነዋሪ ናቸው። ዝርዝሩ በአብይ ርዕስ ዘገባችን ይቀርባል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዛሬ የረቡዕ መስከረም 8 2017 ዓ ም ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው አስማማዋዬ ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ ነች። ዋና አዘጋጅ ደረጀ ደስታ። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል። የሰዓቱን የዓለም ዜናዎች የማሰማችሁ አስማማየ ነው ነኝ። ወደ መጀመሪያው ዜና አልፋለሁ። የግብፅ ፕሬዚዳንት አብዱል ፈታህ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ። የግብፁ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮች እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል። የውጭ ጉዳይ ሚኒስትር ብሊንከን ወደ ካይሮ የተጓዙ በጋዛ ጦርነት የተኩስ አቁም ስምምነት እንዲደረግ የተያዘው ጥረት ሊባኖስ ውስጥ በደረሱት ፍንዳታዎች ሳቢያ ይብሱኑ አዳጋች እየሆነ በሄደበት በአሁኑ ወቅት ነው። ሚኒስተር ብሊንከን የጋዛ ጦርነት ከአንድ ዓመት ገደማ በፊት ከተቀሰቀሰ ወዲህ ወደ መካከለኛው ምስራቅ ሲጓዙ ይህ አስረኛ ጉዟቸው ሲሆን በዚህኛው የዲፕሎማሲ ጉዟቸው ወደ እስራኤል የሚሆን ወደ ሌላ የአካባቢው ሀገራት እንደማይሄዱ ታውቋል። የውጭ ጉዳይ ሚኒስተር ብሊንከንና የግብፁ ፕሬዚዳንት ለአንድ ሰዓት ተኩል ያህል ያደረጉት ውይይት ተከትሎ የፕሬዚዳንቱ ጽህፈት ቤት ባወጣው መግለጫ ግብፅ፣ ዩናይትድ ስቴትስና ካታር የተኩስ አቁም ድርድሩን እንዲሁም ታጋቾችና እስረኞች ልውውጥ እንዲሳካ የያዙትን የጋራ ጥረት ለማጠናከር ስለሚቻልበት መንገድ መነጋገራቸውን አመልክቷል። ፕሬዚዳንት ሲሲ ወደ ጋዛ ብዛት ያለው እርዳታ እንዳይገባ የሚያሰናክሉ እንቅፋቶችን ለማስወገድ እንዲሁም እስራኤል ዌስት ባንክ ውስጥ የምትፈጽማቸው ጥሰቶች እንዲያበቃ ወሳኝ እርምጃ እንዲወሰድ ሲሉ ጥሪ ማቅረባቸውም ተገልጿል። የዩናይትድ ስቴትስ ባለስልጣናት በግል እንደጠቆሙት ዛሬ ካይሮ ላይ በሚካሄደው ንግግር የሚጠበቅ ውጤት ባይኖርም የውጭ ጉዳይ ሚኒስትሩ ጉብኝት እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ የተያዘው ግፊት እንዲቀጥል ያደርጋል። ይህ በእንዲህ እንዳለ በተባበሩት መንግስታት ጠቅላላ ጉባኤ የጋዛ ጉዳይ አስቸኳይ ስብሰባው ትላንት ማክሰኞ እንደገና ተከፍቷል። በተያያዘ የሂዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀባቢያዎች ወይም ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሂዝቦላና የሊባኖስ መንግስት ወንጅሏታል። ትላንት ማክሰኞ በደረሱ ፍንዳታዎች ሁለት ህጻናትን ጨምሮ ቢያንስ 12 ሰዎች ሲገደሉ ሌሎች ወደ 2800 የሚሆኑ ቆስለዋል። ዛሬ ሂዝቦላ የጋዛን የሐማስ ታጣቂዎች በመደገፍ ከእስራኤል ጋር መዋጋታችንን እንቀጥላለን ብሏል። አክሎም እስራኤል የሚደርስባትን ከባድ ቅጣት ትጠብቅ በማለትም ዝቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ዛሬ ካይሮ ላይ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ስለ ትላንቱ ፍንዳታ የምታውቀው ነገር አልነበረም፣ የለችበትም ብለዋል። አያይዘውም የአካባቢ ውጥረት መባባሱ እንደሚያሳስባቸውም ጠቁመዋል። ብሊንከን ከግብፅ አቻቸው ባደር አብድላቲ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ሁሉም ወገኖች ግጭቱን ሊያባብስ ከሚችል አድራጎት ሊቆጠቡ ይገባል ሲሉም አሳስበዋል። አብደላቲ በበኩላቸው ፍንዳታውና የሊባኖስን ሉዓላዊነት የሚጥስ ማናቸውም ድርጊት ሲሉ የገለጹትን አውግዘዋል። አጠቃላይ ጦርነት አፋፍ ላይ ነን ማለታቸውም ተጠቅሷል። እስራኤል ጋዛ ላይ በሐማስ ታጣቂዎች ላይ የምታካሄደው ጦርነት ሰሜናዊ ግዛቷን ከሂዝቦላ የሮኬት ጥቃት መከላከል እንዲጨምር አድርጋ እንደምታስፋፋው ካስታወቀች ሰዓታት በኋላ ስለደረሰው ፍንዳታ አስተያየት አልሰጠችም። የኤሌክትሮኒክስ መልእክት መቀባበያ ፔጀሮች ለሂዝቦላ ከመላካቸው በፊት ጥቂት መጠን ያለው ፈንጂ ተጨምሮባቸዋል የሚል ጥርጣሬ አለ። የሂዝቦላ መሪ ለእስራኤል ስለላና ክትትል ያጋልጠናል በሚል ስጋት የቡድኑ አባላት በተንቀሳቃሽ ስልክ እንዳይጠቀሙ ካዘዙ በኋላ አባላቱ በአመዛኙ የሚጠቀሙት በጥሪ መቀባበያዎች ፔጀሮች መሆኑም ተመላክቷል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትላንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች በስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት እያደረጉ ነው። ደረጀ ደስታ የሚያቀርበው አጭር ዘገባ እንደሚከተል ይቀርባል።
በመካከለኛው ምዕራብ ክፍለ ግዛት ሚችጋን ውስጥ በምትገኘው ፍሊንት ከተማ በሚገኘው የከተማ አዳራሽ በተካሄደ ዝግጅት ትራምፕ በዌስት ፓልም ቢች ፍሎሪዳ የጎልፍ መጫወቻ ሜዳ ተጠርጣሪውን ታጣቂ የተጋፈጡትን የልዩ ደህንነት ጥበቃ አባላት አድንቀዋል። የፕሬዝደንቱ የልዩ ደህንነት ጥበቃ አባላትም አቅም እንደሚጠናከር ተናግረዋል።
ዋ በጣም ትልቅ ተሞክሮ ነው። ቢሆንም ፕሬዝዳንት መሆን አደገኛ ነገር ነው። ትንሽ አደገኛ ነገር ነው። ሰዎች የውድድር መኪና መንዳት አደገኛ ነው ብለው ያስባሉ አይደል? አይደለም። በጣም አደገኛ የሆነ ነገር አለ። ስለዚህ ደህንነቱ ይጠበቅ ማድረግ አለብን።
ተጠርጣሪው ራያን ዊስሊ ሩት ትላንት ሰኞ ለመጀመሪያ ጊዜ ፍርድ ቤት ቀርበው የነበረ ሲሆን ከዚህ በፊት በወንጀለኝነት ተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘቱና የተጭበረበረ የመሳሪያ ቁጥር ይዞ በመገኘቱ ተከሷል። ባለስልጣናቱ እንደተናገሩት ከተጠርጣሪው የሞባይል ስልክ የተገኘው መረጃ በጎልፍ መጫወቻ ሜዳው አጥር ውስጥ ባሉ ቁጥቋጦዎች ተደብቆ ለ12 ሰዓታት ያህል ሲጠባበቅ እንደነበረ ያሳያል። ኤፍቢአይ እና ሕግ አስከባሪ አጋሮቹ ተጠርጣሪው በቦታው ትቶት ይሆናል ያሉትን የኤሌክትሮኒክስ መሳሪያዎች እንዲሁም ያመለጠበትን ተሽከርካሪና ቀደም ሲል ይኖርበት በነበረው በኖርዝ ካሮላይና እና በሃዋይ አድራሻው የተዋቸውን እቃዎች ለማግኘት የፍተሻ ማዘዣ በማግኘት ላይ ትኩረት ማድረጋቸው ተገልጿል።
አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ካሜሮን የግድቧን ውሃ ስትለቅ የጎርፍ አደጋ ይደርስብኛል ስትል ናይጄሪያን አስጠነቀቀች። ናይጄሪያ አጎራባቿ ካሜሮን ከትላልቆች ግድቦቿ እንደያዘ ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቅ ስጋት እንደፈጠረባት ተናግራለች። ካሜሮን በቅርቡ በምዕራብና ማዕከላዊ አፍሪካ በጣለው ከባድ ዝናብ የተነሳ የግድብ ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጄሪያ ውሃ ጉዳዮች መስሪያ ቤት 11 ግዛቶች የጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። ይህ የአሁኑ የጎርፍ ስጋት የመጣው ቀደም ብሎ የናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት ግድብ ተደርምሶ ከባድ የጎርፍ መጥለቅለቅ በተጎዳበት በአሁኑ ወቅት መሆኑ ነው። ለወትሮው የዝናብ እጥረት ያለባቸው ጠቅላላው የሳህል አገሮች ካሜሮን፣ ቻድ፣ ማሊና ኒጀርም ጎርፍ ደርሶባቸዋል። ካሜሮን የላግዶ ግድብ የያዘውን ውሃ የመጠነች መልቀቅ እንደምትጀምር ትላንት ማስታወቋን ናይጄሪያ ተናግራለች። በመጨረሻ ምዕራባውያን አገሮች የኢራን ባለስልጣናት ላይ ማዕቀብ ጣሉ። ዩናይትድ ስቴትስ፣ ካናዳና አውስትራሊያ ዛሬ ረቡዕ በኢራን ባለስልጣናት ላይ ማዕቀብ ጥለዋል። ባለስልጣናቱ ማዕቀብ የጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢ መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማህሳ አሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎችን በማሰር ተሳትፏል ተብሎ ነው። በዛሬው ማዕቀብ ተቃዋሚ ሰልፈኞችን በመግደልና በማሰር እንዲሁም ጋዜጠኞችን በማሰር የተወነጀሉ በርካታ ባለስልጣናት ተካተዋል። አዲሱ ለውጥ አራማጁ የኢራን ፕሬዚዳንት ማሱድ ፔዚሽኪያን በሥነ ምግባር ፖሊስ በሴቶች ላይ የሚፈጸመውን ወከባ እንደሚያስቆሙ በምርጫ ዘመቻቸው ላይ ቃል ቢገቡም ከማሳ አሚኒ ሞት ወዲህ ፖሊሶች ሴቶችንና ልጃገሮችንም ሲያዋክቡ የሚያሳዩ ቪዲዮዎች ወጥተዋል። አድማጮቻችን፣ የምሽቱ ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት የአማርኛ ስርጭታችንን ነው። ፕሮግራሙን በመምራት አብሬያቸው የማመሸው እንግዲህ ወልዴ፣ ከስቱዲዮ ፕሮግራሙን የምትቆጣጠርልን ብርሃን ኃይሉ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ደረጀ ደስታ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወዳዘጋጀ ነው አብይ ርዕስ ዘገባችን እናልፋለን።
በጎንደር ከተማ ትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነግረዋል። በታሪካዊቷ ጎንደር ከተማ ትናንት ደርሷል በተባለው የተኩስ ልውውጥ በሁለት ቤተ እምነቶች ላይ በደረሰው ጥቃት ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸውን በኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ተናግረዋል። ዋና ስራ አስኪያጁ ሊቀ ኅሩይ አባ ዮሴፍ ደስታ ዛሬ ለአሜሪካ ድምፅ እንደተናገሩት በከተማዋ ዙሪያና በከተማ ውስጥ በሚገኙ አማኑኤልና ፈለገ ሕይወት ቤዛዊት ማርያም በተባሉ ቤተ ክርስቲያኖች አንድ አገልጋይና አንድ ተማሪ መሞታቸውን ተናግረዋል። የፈለገ ሕይወት ቤዛዊት ማርያም አስተዳዳሪ መሆናቸውን የነገሩን መልአከ ሕይወት መምህር አብይ ዘላለም እንደተናገሩት በቤተ ክርስቲያኑ ቅጥር ግቢ ውስጥ ያልታወቁ ያሏቸው የታጠቁ ሰው ኃይሎች ገብተው አንድ አገልጋይ ተኩሰው መግደላቸውና ሌላ አብሮት የነበረ ተማሪን ማቁሰላቸውን ነግረውናል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ ባወጣው መረጃ ደግሞ በትላንትና ሁለት መስከረም 7 2017 ዓ.ም በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርት አገልግሎትና የንግድ ተቋማት አገልግሎት ዛሬ መስከረም 8 2017 ዓ.ም በከተማው በሁሉም አካባቢዎች በተሟላ ሁኔታ መጀመሩን ገልጸዋል። ስጋት ገብቶናል ያሉ ነዋሪዎች ግን አሁንም ከቤት መውጣት አለመቻላቸውን አስታውቀዋል። አስቴር ምስጋናው ዘገባውን ልካለች።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ኅሩይ አባ ዮሴፍ ደስታ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት መስከረም 7 2017 ዓ.ም በጎንደር ከተማና አካባቢዋ በነበረው የተኩስ ልውውጥ በአብያተ ክርስቲያናት ቅጥር ግቢ ውስጥ በነበሩ ሰዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል።
መካነ ሕይወት የዛዊት ማርያም ቤተ ክርስቲያን ላይ አንድ አቋቋም ተማሪ አገልጋይ ሞቷል። የአቋቋም መምህር ነው፣ በመምህርነት አያገለግልም እንጂ አቋቋም አዋቂ በጣም የቤተክርስቲያን አገልጋይ ሰው ሞቶብናል። እሱ ትናንት ተቀብሯል። እንደገና ደግሞ አማኑኤል ቤተክርስቲያን ላይ ሶስት ዲያቆናት ተመቶብናል። ተማሪዎች ከሶስቱ አንዱ ህይወቱ አልፏል። ሁለቱም አሁን የመትረፋቸው ጉዳይ አጠራጣሪ ነው፣ በጣም የሚያሰጋ ነው ያለው። በጠቅላይ እነሱ ከሞቱበት አካባቢ አሁን ካልኩሽ አካባቢ በአጠቃላይ ቤቱ የተመታው የተደረመሰው ምን ያለው በከባድ መሳሪያ ነው የተመታው።
በጎንደር ከተማ ውስጥ የሚገኘው ፈለገ ሕይወት ቤዛዊት ማርያም ቤተ ክርስቲያን ስራ አስኪያጅ መሆናቸውን የነገሩን መልአከ ሕይወት መምህር አብይ ዘላለም በበኩላቸው ትላንት ቅዳሴ በኋላ በቤተ ክርስቲያኑ ቅጥር ግቢ ውስጥ የገቡ ታጣቂዎች አንድ የቤተ ክርስቲያኑን አገልጋይ ገለው አንድ ተማሪ መቁሰላቸውን ተናግረዋል።
የትኛው አካል የሆነኛ አናውቀውም። መሳሪያ የታጠቀ ቤተ ክርስቲያኗን ከባት ነበር። ከዛ አካባቢ ሁላችንም የራሳችን ህይወት ለማዳን ነው የተራወጥ ነው እና ከዛ መካከል ተማሪዎች ቁመት ማሄዴት አድረው በየጎጆቸው ተኝተው ነበር። ተኩስ ገብቶ ሳይሆን ሌላ ነገር እንቅስቃሴ ፈጽሞ ሳይሆን ማሄዴት ቁመት አድሮ ደክሞ ተኝቶ እያለ ነው እንግዲህ መተውት ይሄዱና ጥበቃዎችን ሳናገራቸው የቤተክርስቲያኗን በር በጉባኤ ቤቱ ያለውን በር ሰብረው ነው የገቡ። ከዛ በኋላ ልጁ ከዛ አካባቢ የነበረው ከቤተክርስቲያኗ ጎን ካለው ዶርም ነው ተኝቶ የነበረ። ከዛ መጣሁት ሂደዋለኝ። የሞተው መዓዛ ሲሳይ ይባላል። የአቋቋም ተማሪ ነው። በቤተክርስቲያናችን ለሰባት ዓመት አቋቋምን ሲማር የቆየ ወንድማችን ነው። አንደኛው ደግሞ ከእሱ ጋር ተኝቶ የነበረው ሰሎሞን የሚባል ልጅ ነው። ሁለት ተማሪዎች ታፍነው ወስደዋቸው አለኝ። እነሱ ይኸው ዛሬ ተለቀው አለኝ። እሱ መረጃ አለኝ። የቤተክርስቲያኑ ኃላፊ ቢሆንም በአካባቢ ያሉተኝ ብዙ ቤቶች ተደብድበው አለኝ። ከአካባቢያችን ትናንትና ምሽት የተቀበረ ህፃን እሱም የአስራ ስምንት አስራ ዘጠኝ ዓመት ህፃን እሱም ተቀብሯል። ምሽት የሞርተር ተባራሪ ነው መተው የሚባለው።
ከቤተ ክርስቲያኑ አቅራቢያ እንደሚኖር የገለጸልን ይሁኔ ዳኘው የተባለ አንድ የዓይን እማኝ ትላንት በነበረው የተኩስ ልውውጥ በከባድ መሳሪያ የተመቱ መኖሪያ ቤቶች መመልከቱን ተናግሯል።
ቤዛዊት ማርያም ከአስራ ሁለት ሰዓት ጠዋት ጀምሮ በከባድ መሳሪያ ስንደበደብ ነው ያረፈድምን። እኔ እዛ የቤተ ክርስቲያኗ ጎረቤትም የራሴ ቤት ውስጥ ነው መኖረው። ብዙ ነው የተመታ፣ በጣም ብዙ ወድሟል። ምንም እንደው ዊትነስ ራሱ መላክ ይቻላል በአይን ምናምን። በጣም ብዙ ውድመት ነው የደረሰ። ንጹሐንም ከቤታችን ቁጭ ብለን አሁን የኔ ቤት ሰርቪሶቹ ብትንትን ብለዋል። መስታየት ሁሉ ተፈረካክሷል። ጎረቤቶቼ ጣራው በሙሉ ተነስቷል። በግራ በቀኝ ያሉት ጎረቤቶች ፊት ለፊት ያሉት ከኋላም ያሉት ኦሎሞስ ሁሉም ተመተዋል።
በጎንደር ስፔሻላይዝድ ኮምፕሬንሲቭ ሆስፒታል ባለሙያ መሆናቸውን የገለጹልን ስማቸውን እንዳንጠቅስ ድምጻቸውንም እንዳንጠቀም የገለጹልን ታማኝ የመረጃ ምንጭ ትላንት እርሳቸው እስከነበሩበት ድረስ ወደ ሆስፒታሉ 10 ያህል ሰዎች ቆስለው መግባታቸውን ለአሜሪካ ድምጽ ተናግረዋል። ከመካከላቸው ህይወታቸው ያለፈ ስለመኖራቸው ግን ከመግለጽ ተቆጥበዋል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ ባወጣው መረጃ በትላንትና 2 መስከረም 7 2017 ዓ.ም ምረት በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርትና የንግድ ተቋማት አገልግሎት ዛሬ መስከረም 8 2017 ዓ.ም ምረት በተሟላ ሁኔታ መጀመሩን ገልጿል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁ የከተማዋ ነዋሪ ግን እስከ ዛሬ መስከረም 8 ከሰዓት በኋላ ድረስ ምንም አይነት እንቅስቃሴ አለመጀመሩን ነግረውናል።
አልወጣም። ምክንያቱም ለመውጣት ቢያንስ ወይ ያለው አስተዳደሩ ወጥቶ ወደ ስራ ሰላም ነው ምን ብሎ ሊነግር ይገባልኝ ለህዝቡ እና ይሄ መረጃ ስለሌለ ያው ትናንት ጀምሮ እንደተቀመጥን አለ። ድንገት ከ12 ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤቱ እንደተዘጋ ቀረ በቃ። ከዚያ በኋላ ያ ለምን ተኩስ ተከፈተ ለምን ቆመ አሁንስ ያለው ምንድን ነው ስለሚለው ነገር ምንም አይነት መረጃ የለም።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ኅሩይ አባ ዮሴፍ ደስታም በከተማው ጉዳት እንደደረሰባቸው የተጠቀሱ አብያተ ክርስቲያናትን ሄደው ለመመልከት እንዳልቻሉ ተናግረዋል።
ቀበሌ 3 ደግሞ አንድ ቤት ላይ ጉዳት ደርሶ ወደ 5 ቤተሰቦች ከባድ ጉዳት ደርሶባቸው ሆስፒታል እየታከሙ እንደሆነ ነው ኢንፎርሜሽን የደረሰን። ወጥተን ከቦታው ድረስ ለመሄድ ግን ትራንስፖርትም ስለሌለ እኛ መንቀሳቀስ ስለማንችል ድረስ መሄድ አልቻለም። ወይ ዛሬ ከሰዓት አሊያም ደግሞ ነገ ጠዋት ሄደን የደረሰውን ጉዳት መጠን እናያለን ብለናል።
ጎንደር ከተማ በሚገኙ አብያተ ክርስቲያናትና በሌሎች አካባቢዎች የትላንቱ ግጭት ተከትሎ ደረሰ የተባለውን ጉዳት ለማጣራትና ተጨማሪ መረጃ ለማግኘት የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ምላሻቸውን ማካተት አልቻልንም። በንጹሐን ዜጎች ላይ እየደረሰ ያለውን ጥቃት በተመለከተ ትላንት ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች አስተያየታቸውን የሰጡት የአማራ ፋኖ ጎንደር ዞን መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ የመንግስት ኃይሎችን ወንጅለዋል። ከፌዴራል መንግስቱ ተጨማሪ መረጃ ለማግኘት ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ዛሬም ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ከዚህ ቀደም ለቀረበ ተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪሎችን የሚጠብቁበት ህጎች እንዳሏቸው ጠቅሰዋል። የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንደማይፈጽሙ ተናግረዋል። ሰራዊቱ እርምጃ የሚወስደው የሰላማዊ ሰዎችን ደህንነት በሚጠብቅ መልኩ ነው በማለት ማብራራታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ላደረሰችን ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሶስት ዓመታት በላይ ከሥራ ገበታ ታግደናል ሲሉ የትግራይ ክልል ተወላጅ የፌዴራል ፖሊስ አባላት አስታወቁ። በ2013 ዓ ም በትግራይ ክልል ሕግ ለማስከበር በሚል መንግሥት ያሰማራቸው የትግራይ ክልል ተወላጅ የፌዴራል ፖሊስ አባላት መንግሥት በዛው ዓመት ሰኔ ወር ላይ ክልሉን ለቆ ሲወጣ ትቶን በመውጣቱ ከሶስት ዓመታት በላይ ያለ ደሞዝና ሥራ ተቀምጠናል ሲሉ ቅሬታ አሰምተዋል። 465 የሚሆኑት የፖሊስ አባላት የፌዴራል ፖሊስ ከፕሪቶሪያው ስምምነት በኋላ ወደ ሥራቸው እንዲመልሳቸው ቢጠይቁም ምላሽ አለማግኘታቸውን ተወካዮች ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከፌዴራል ፖሊስ ከክልሉ ጊዜያዊ አስተዳደርና የኢትዮጵያ እንባ ጠባቂ ተቋም ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ቅድሚያ ለሰብአዊ መብት የተባለ ተቋም በበኩሉ በፕሪቶሪያው ስምምነት መሠረት ወደ ሥራ ገበታቸው መመለስ ይገባቸዋል ብሏል። ሙልጌታ አጽባ ዝርዝሩን ያሰማናል።
ኮማንደር ግርማይ ካሳ ከ16 ዓመታት በላይ በፌዴራል ፖሊስ የወንጀል መከላከል ዘርፍ እንዳገለገሉ በመግለጽ በሰሜን ኢትዮጵያው ጦርነት ወቅት በ2013 ዓ ም የትግራይ ክልልን ለማረጋጋት በሚል በፌዴራሉ መንግስት ወደ ክልሉ እንደተላኩ አስታውሰዋል። ሆኖም ግን መንግስት ክልሉ ለቆ ሲወጣ በክልሉ የነበሩ የትግራይ ተወላጅ የፌዴራል ፖሊስ አባላት ትቷቸው እንደወጣ ይናገራሉ።
ህግ ለማስከበር ተብለን በሶስት ዙር ወደ ትግራይ ተልከናል። የሰኔ ወርም እዛ ያያለን ደሞዛችን ወስደናል። ሰኔ 21 2013 ዓመተ ምህረት ፌደራል መንግስት ከትግራይ ለቆ ሲወጣ ለኛ ትቶን ይወጣ። እኛ የነገረን አካልም የለም ምናውቀው ነገርም አልነበረ። ከዛ በኋላ ጦርነት ነው፣ ሁሉም ነገር ዝግ ነው፣ ስልክም የለም መንገድም ዝግ ነው። ጦርነት ስለሆነ የት አላችሁ ብሎም የጠየቀን አካልም አልነበረም። ከሰላም ስምምነት በኋላ ግን ለተለያየ አካላት ጥያቃችን አቀርበናል። ለትግራይ ክልል ግዚያው መንግስት 2 ጊዜ፣ ለትግራይ ፖሊስ ኮሚሽን 2 ጊዜ፣ ለፌደራል ፖሊስ ኮሚሽን 2 ጊዜ፣ ለህዝብ እንባ ጠባቂ ተቋምም ጥያቄያችን አቀርበናል።
465 የፌደራል ፖሊስ አባላት ወደ ስራ እንዲመለሱ በተደጋጋሚ ቢጠይቁም እስካሁን መፍትሄ አለማግኘታቸውን ኮማንደር ግርማይ አስረድተዋል። ዋና ሳጅን መብራቱ አሰፋ የተባሉ በበኩላቸው ለ15 ዓመታት በፌደራል ፖሊስ ተቋም እንዳገለግሉ ገልጸው ሆኖም በአሁኑ ጊዜ ከቤተሰቦቻቸው ጋር ችግር ላይ እንደወደቁ ተናግረዋል።
ህዳሴ ግድብ 9 ዓመት ተቀምጫለሁ። ባለቤቴም የፌደራል ፖሊስ አባል ነች። ህፃን ይዘን የአስር ወር ህፃን ይዘን ስለመጣን አሁን የሁለታችን ደሞዝ ምንም መታዘዝሪያ ያለንም የሶስት ዓመት ከአንድ ወር ደሞዝ ሲቆም ምን ያህል ተጽዕኖ እንዳለ ይታወቃል ማለት ነው። ለሀገርም ቢሆን ለህዝብም ቢሆን ለእኛ ለግለሰው ለተጎጂዎች በጣም ትልቅ ተጽዕኖ አለው። በጣም ተቸግረን ወድቀን ክፉ ሁኔታ ላይ ነው የምንገኘው።
ለኢትዮጵያ እንባ ጠባቂ ተቋም ጉዳዩን እንዳሳወቁና ተቋሙም ከፌዴራል ፖሊስ ማብራሪያ መጠየቁን የገለጹት ደግሞ ረዳት ኢንስፔክተር ቅብአተ ገብረ መድህን ናቸው። ፌዴራል ፖሊስ ለእንባ ጠባቂ ተቋም በሰጠው ምላሽ የፖሊስ መኮንኖችና አባሎቹ በስነ ምግባር ጥሰትና በኩብለላ ከሰው ኃይል የተቀነሱ መሆናቸው መግለጹም ረዳት ኢንስፔክተር ቅብአተ ገብረ መድህን አስረድቷል። በመንግስት ስራ የተሰማራና ራሱ መንግስት ትቶን የወጣ አባሎች እንጂ ኮብላይ አይደለንም ሲሉ ምላሽ ሰጥተዋል።
እኛ አልከወለልንም። ምክንያቱም ኮብላይ የሚባለው በፌዴራል ፖሊስ ህግና ደንብ መሰረት አንድ አባል ኮብልሏል ወይም ከስራ ገበታው ጠፍቷል ሊባል የሚችለው ክስ ቻርጅ ሲሞላበት ብቻ ነው። ክስ ቻርጅ ተሞልቶበት በሚመለከቱ አመራሮች ኮብላይ ተብሎ ሲታመንበት ነው ኮብላይ ሊሆን የሚችለው ወይም ከስራው ሲጠፋ ነው። እኛ ግን ከስራ አልጠፋንም፣ በስራ ላይ ያለን ነው። ፌዴራል መንግስት ሰኔ 21 2013 ትቶን የሄደው እስካሁን ድረስም እኛ በስራ ላይ እንዳለን አድርገን ነው የምንቆጥረው። በስራ ላይ ስላለን ነው የሶስት ዓመትና አንድ ወር ደሞዝ ይገባና ብለን እየጠየቅን ያለውና እኛ ኮብላይ አይደለንም አልኮብለንም የሚለው እኛ ኢትዮጵያ ስናገለግል ነው የቆየ ነው። እንደየ አቅማችን ከአምስት ዓመት እስከ 38 ዓመት ያገለገሉ አባላትና አመራር ያለው ነው የትግራይ ተወላጅ ወደ መቀሌ የተላከው።
በአሁኑ ጊዜ ዋና ጥያቄያቸው ወደ ስራ ገበታ መመለስና ያልተከፈላቸው ደሞዝ እንዲከፈላቸው መሆኑን ኮማንደር ግርማይ ካሳ ገልጸዋል።
በስራ ላይ ያለንም በቀለም፣ በዘር፣ በብሔር፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ አመለካከት ልዩነት ሳናደርግ ህግና ደንብ መሰረት በማድረግ እያገለገልን ቆይተናል። አሁንም ተቋማችን ችግራችን ተገንዝቦ አንደኛ ያልተከፈለን ደሞዛችን እንዲከፈለን፣ ሁለተኛ ወደ ስራ ገበታችን እንዲመልሰን፣ ሶስተኛ ደግሞ ጡረታ የደረሱ አመራሮችን የጡረታ መብታቸው እንዲከበርላቸው ብለን ነው የምንጠይቀው ያለን።
በሰብአዊ መብቶች ዙሪያ የሚሰራውና የቅድሚያ ለሰብአዊ መብቶች የተባለ ተቋም ምክትል ዳይሬክተር አቶ መብርሄ ብርሃነ በፕሪቶሪያው ስምምነት መሰረት እነዚህ ሰዎች ወደ ቀድሞ ስራቸው ሊመለሱ ይገባል ሲሉ ተናግረዋል።
በትግራይ ክልል በነበረው ጦርነት ጸጥታ ለማስከበር በሚል አዲስ አበባ ከሚገኘው የፌደራል ፖሊስ ወደ ትግራይ ክልል የተለያዩ ከተሞች የተሰማሩ ስለመሆናቸው የሚታወቅ ጉዳይ ነው። ነገር ግን ከፕሪቶሪያ የሰላም ስምምነት በኋላ እነዚህ እና ሌሎች ወደ ስራቸው ያልተመለሱ ነበሩ። የትግራይ ተወላጆች በቅርብ ጊዜ ወደ መደበኛ ስራቸው እንደመለሳቸው የሚታወቅ ነው። ይህም ጥሩ መበረታታት ያለበት ነገር ነው። ሰኔ 2013 የፌዴራል መንግስት ይዟቸው አልሄደም፣ ስለሆነም እዛው ቀርቷል። ከስምምነቱ በኋላ ወደ ስራቸው መመለስ ሲገባቸው እስካሁን ወደ 2 ዓመት አጠቃላይ ወደ 3 ዓመት መፍትሄ አጥተው በመንከራተት ላይ ይገኛሉ፣ ከነ ቤተሰቦቻቸው ማለት ነው። ስለሆነም የፌደራልና የትግራይ ጊዜያዊ አስተዳደር በመነጋገር ወደ ስራ ገበታቸው መመለስ አለባቸው።
በዚሁ ጉዳይ ከፌደራል ፖሊስ ኮሚሽን ከክልሉ ግዚያዊ አስተዳደር ከኢትዮጵያ ህዝብ እንባ ጠባቂ ተቋምና ከመንግስት ኮሙኒኬሽን አገልግሎት ምላሽና ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የአሜሪካ ድምጽ የፌደራል ፖሊስ ታህሳስ 29 ቀን 2016 ዓ.ም ምረት ለኢትዮጵያ ህዝብ እንባ ጠባቂ ተቋም የጻፈውን ደብዳቤ ተመልክቷል። ከተጠቀሱት 465 መኮንኖችና አባሎች 5ቱ ወደ ተቋሙ ያልተመለሱት በጥሮታ ምክንያት መሆኑን አመልክቷል። የተቀሩት ግን በዲሲፕሊን ጉድለት ወይም ኩብለላ ብሎ በገለጸው ጥፋት ተከሰው መሆኑን ጠቅሷል። አቤቱታ ያቀረቡት የፖሊስ መኮንኖችና አባሎች ግን መንግስት መቀለ ከተማ ለቆ በወጣ በዚያን ወቅት ትቶን ወጥቷል በማለት ይህን ምላሽ አይቀበሉም። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
ሙልጌታ ጽበሃን እናመሰግናለን። ከአሜሪካ ድምጽ ስርጭታችን ይቀጥላል። በሶማሌ ክልል በአንድ መስጊድ ላይ በተፈጸመ ጥቃት 6 ሰዎች ተገደሉ። በኢትዮጵያ ሶማሌ ክልል በዋርዴር ከተማ በአንድ መስጊድ ላይ በተፈጸመ ጥቃት 6 ሰዎች መገደላቸውን ነዋሪዎችና ባለስልጣናት አስታውቀዋል። ሰለባዎቹ የሃይማኖት ተማሪዎች ሲሆኑ ከጎሳ ጸብ ጋር በተያያዘ ኢላማ ሳይደረጉ እንዳልቀረ በማህበራዊ ሚዲያ የሚነገረውን ባለስልጣናት ሳያረጋግጡ ቀርተዋል። የቪኦኤ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ያዘጋጀው ዘገባ ነው፣ እንደሚከተለው ይቀርባል። የሶማሌ ክልል ባለስልጣናትና ነዋሪዎች እንደገለጹት የጥቃቱ ሰለባዎች ዛሬ ማለዳ በዋርዴር ከተማ በሚገኝ መስጊድ የሃይማኖት ትምህርት በመከታተል ላይ ነበሩ። የሶማሌ ክልል የጸጥታ ኃላፊ ዳይብ አህመድ ጥቃት መፈጸሙን ለቪኦኤ የሶማሌኛ ቋንቋ አገልግሎት አረጋግጠዋል። መንግስት በጎሳዎቹ መካከል ድርድር እንዲደረግ ማድረጉንና በጎሳ ጸብ ምክንያት ጥቃቱ ተፈጸመ መባሉ ላይ ጥርጣሬ እንዳላቸውም አስታውቀዋል። ሁኔታውን ሊጠቀሙ የፈለጉ ባላቸው ቡድኖች ላይም ባለስልጣኑ ጣታቸውን ጠቁመዋል።
በተፈጠረው ክስተት አዝነናል፣ ሐዘናችንም ገልጸናል። 6 ሰዎች መገደላቸውን አረጋግጠናል። ገዳዮቹ አንድ የተወሰነ አጀንዳ እንዳላቸው እናምናለን። በዋርዴር ለሚገኙ የሃይማኖት መሪዎችና ሽማግሌዎችም አስታውቀናል።
ኃላፊው ሰለባዎቹ ከጎሳ ጸብ ጋር ግንኙነት የሌላቸው ሲቪሎች ናቸው ሲሉም ተናግረዋል። የመንግስት የጸጥታ ኃይሎች ጥቃት ፈጻሚዎቹን በቁጥጥር ስር እንደሚያውሉ ተስፋ እንዳላቸውም ገልጸዋል። ጥቃቱ በቅርቡ በአካባቢው ከተፈጠረው የጎሳ ጸብ ጋር ግንኙነት ይኖረው እንደው የተጠየቁት የጸጥታ ኃላፊው በርካታ ፍንጮችንና ጥቆማዎችን በመከታተል ላይ እንደሆኑ አስታውቀዋል።
ለምሳሌ ከአልሻባብ ጋር ግንኙነት ያላቸው ሰዎች ሊሆኑ ይችላሉ። አሸባሪዎች ማህበረሰቡ ላይ ተጽዕኖ እንደሚያደርጉ እናምናለን። ውዝግቡ እንዲቀጥል ይሻሉ። የፖለቲካ ፍላጎት ያላቸውና በመንግሥት ለማላከክ የሚሹ ሌሎች ቡድኖችም ሊሆኑ ይችላሉ።
ሲቪሎችን መግደል የአሸባሪዎች ተግባር ነው ሲሉም የጸጥታ ኃላፊው ዲያብ አህመድ ተናግረዋል። ግድያው በዋርዴር የሚገኙ ነዋሪዎችን ማስደንገጡም ታውቋል። በዋርዴር ከተማ የሚገኙ ምሁራን ክስተቱ ሁኔታዎችን እንዳያባብስ ጥረት እንዲያደርጉ የጸጥታ ኃላፊው ጠይቀዋል። አጥቂዎቹን የጸጥታ ኃይሎች በቁጥጥር ስር እንደሚያውሉም ተናግረዋል። በአሁኑ ወቅት የሶማሌ ክልል በኢትዮጵያ ሰላማዊ የሆነ ክልል ነው ሲሉም የጸጥታ ኃላፊው ጨምረው ተናግረዋል።
የአዲስ አበባ ዩኒቨርሲቲ የትግርኛ ቋንቋ ትምህርትን የማቋረጥ ውሳኔ ተቃውሞ ገጠመው። የአዲስ አበባ ዩኒቨርሲቲ ላለፉት 30 ዓመታት ሲያስተምረው የነበረውን የትግርኛ ቋንቋ ትምህርትን ለማቋረጥ ያሳለፈው ውሳኔ ትክክል አይደለም ሲሉ ባለሙያዎች ተቃወሙ። የመቀለ ዩኒቨርሲቲ ባለሙያዎች ለአሜሪካ ድምፅ በሰጡት አስተያየት የዩኒቨርሲቲ ውሳኔ በትግራይ ባህል፣ ቋንቋና ስነ ቃል ዙሪያ ሲደረጉ የነበሩትን የምርምር ስራዎች ያጎድላል በማለት ተናግረዋል። ዩኒቨርሲቲው በበኩሉ የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ የፕሮግራሞች ክለሳ ማድረጉን ገልጾ አሳታፊ ባለው የዳሰሳ ጥናት ላይ ተመስርቶ 14 ፕሮግራሞች እንዲቋረጡ መወሰኑን አስታውቋል። ትግርኛ ቋንቋና ፍልስፍና ከተቋረጡት ፕሮግራሞች መካከል መሆናቸውን ለአሜሪካ ድምፅ ያብራሩት የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለፕሮግራሞቹ መቋረጥ ዋናው ምክንያት የሚማር ተማሪ መጥፋቱ ነው ብለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
በ2016 ዓ.ም የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ የተደራጀው የአዲስ አበባ ዩኒቨርሲቲ በዛው ዓመት የራሱን የሴኔት ሕግና የአምስት ዓመት ስትራቴጂክ ዕቅድ ማውጣቱን የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ተቋሙ ያለበትን አጠቃላይ ቁመና በሚመለከት የዳሰሳ ጥናትና ግምገማ በማድረግም የሚያስተምራቸውን ፕሮግራሞች መከለሱን ገልጸዋል።
አዲስ አበባ ዩኒቨርሲቲ ያለው ፕሮግራም በአጠቃላዩ ግምገማ ተካሄደበት። ግምገማ ሲካሄድ መጀመሪያ ራሳቸው ትምህርት ክፍሎች ናቸው ግምገማ አደረጉ። መርጅ ማድረግ ያለባቸው ፕሮግራሞች አሉ፣ የሚቀላቀሉ ማለት ነው። ባሉበት ደግሞ መቀጠል ያለባቸው ፕሮግራሞች አሉ። ለጊዜው ደግሞ እስቲ መቋረጥ ያለባቸው ፕሮግራሞች አሉ ተብሎ አይደንቲፋይ ተደረገ። በዚህ ሁኔታ ወደ 14 ፕሮግራሞች እንግዲህ ለጊዜው እንዲቋረጡ ነው የተደረገው።
በተደረገው ክለሳ መሰረት እንዲቋረጡ ከተደረጉት 14 ፕሮግራሞች መካከል ፍልስፍናና የትግርኛ ቋንቋ እንደሚገኙባቸው የተናገሩት ዶክተር ሳምሶን ዋናው ምክንያትም ላለፉት 5 ዓመታትና ከዚያ በላይ ለሆነ ጊዜ በእነዚህ ፕሮግራሞች ለመማር ያመለከተ ተማሪ አለመኖሩ እንደሆነ ጠቅሰዋል።
ላለፉት ለምሳሌ 5ና ከዚያ በላይ ዓመታት ምንም ተማሪ አፕላይ ያላደረገበት ተማሪዎች በራሳቸው ያልመረጧቸው ማለት ነው። ሰው ተማሪ አልፈለጋቸው ለጊዜው ማቋረጥ አለባቸው ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የመቀለ ዩኒቨርሲቲው መምህር አቶ አብርሃ ኃይለዝጊ በበኩላቸው የአዲስ አበባ ዩኒቨርሲቲ በተለይም የትግርኛ ፕሮግራምን ለማቋረጥ የሰጠው ምክንያት አሳማኝ አይደለም ብለዋል። ወደ ትምህርት ክፍሉ የሚቀላቀሉት ተማሪዎች በዋናነት የሚመጡት ከትግራይ ክልል እንደሆነ የሚናገሩት መምህሩ በተጠቀሱት ዓመታት ደግሞ ክልሉ በቀውስ ውስጥ እንደነበረ ይታወቃል ይላሉ።
ባለፈው 5 ዓመት 4 ዓመት ትግራይ የነበረችበት ሁኔታ ይታወቃል። ከትግራይ ጦርነት ላይ ነው የነበረችው። ከትግራይ የሚሄድ ለሌላ ዲፓርትመንት ለትግርኛ ብቻ ሳይሆን ለሌላ ዲፓርትመንትም ከትግራይ የሚሄድ ተማሪ አልነበረም። ትግርኛ ደግሞ በልዩ በተለየ ሁኔታ ከትግራይ ብቻ ስለሚገባበት ለተከታታይ ዓመት ተማሪዎች ስላልገቡበት እንዘጋዋለን የሚለው አሳማኝ ምክንያት አይደለም። ከዘንድሮ ጀምሮ ነው መታየት የነበረበት።
የተቋሙ የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን በበኩላቸው ትግርኛን ጨምሮ 14ቱም ፕሮግራሞች ከአምስት ዓመትም ቀድመው የቅበላ አቅማቸው እየቀነሰ መምጣቱን ገልጸው ተማሪ ካልፈለጋቸው ምን ማድረግ ይቻላል ሲሉ ይጠይቃሉ።
ለአምስት ዓመት ብቻ እኮ አይደለም ትግረኛ እኮ 6ኛ፣ 7ኛ፣ 8ኛም ዓመት ላይ በዚህም ፕሮግራሞች 14ቱንም ኮሌክቲቭሊ ስታያቸው እየቀነሰ ሄዱ። በራሱ የከሰመ ነው እንጂ ዩኒቨርሲቲው የዘጋው አይደለም፣ ያቋረጠው አይደለም። ስለዚህ የተማሪ ፍላጎት ነው የሌለው። ተማሪ ደግሞ አልማርም ካለ አስገድደ የምታስተምርበት ጊዜ አይደለም።
በመቀለ ዩኒቨርሲቲ የትግርኛ ቋንቋና ስነ ጽሁፍ መምህር የሆኑት አቶ ፈቃዱ ገብረ እግዚአብሔርም ዩኒቨርሲቲዎች የመማር ማስተማር፣ የህብረተሰብ አገልግሎትና የምርምር ተግባራትን ማከናወን የሚሉ 3 ተልእኮዎች እንዳሏቸው ገልጸው አንድ ዩኒቨርሲቲ ትምህርት ቤት ብቻ ስላልሆነ ተማሪዎች አላገኘሁም ብሎ ፕሮግራም ሊዘጋ አይገባውም በማለት ሞግተዋል። የአዲስ አበባ ዩኒቨርሲቲም ወደ ትግርኛ የትምህርት ክፍል የሚገቡ ተማሪዎች እንኳን ቢያጣ ፕሮግራሙን ሳያቋርጥ ሌሎቹን አገልግሎቶች መስጠት ይችል ነበር ብለዋል።
ከመማርና ማስተማር በተጨማሪ የምርምር ስራዎችና የህብረተሰብ አገልግሎት የሚባሉ አሉ። የኮሚኒቲ ሰርቪስ ደግሞ በዛ ባሉ የትግራይ ተወላጆች አንዳንድ ስራዎች የኮሚኒቲ ሰርቪስ አገልግሎት ለመስራት ይችሉ ነበር። ትንሽ ተነጋሪ በሀገራችን ቁጭን ተነጋሪ በሌለበትም ጀርመኖች የአንዳንድ ምርምሮች እንዲሰሩበት ብለው ራሳቸው እየተማሩበት ነው። ዲፓርትመንት ከፍቷል። የግል እንደዛ ባለበት አለም ውስጥ አሁን መልኩን መቀየር ሲገባ እንዲሁ ተዘግቶ በቃ አያስፈልግም ተብሎ እንዲሁ በትግራይ ብቻ ታጥሮ እንዲቀር ማድረግ ተነጋሪው አገሪቱ እንደማይመለከተው አይነት እንደ መቁጠሩ ይመለከታል። በአንድ ምክንያት ነው ሊዘጋ የተደረገው፣ እሱም ተማሪዎች የሉበትም በሚል። ስለዚህ ሌሎች ተግባሮችን ሌሎች ስራዎችን መስራት እንደሚችል ግምት ውስጥ የገባ አልመሰለኝም በእኔ አስተያየት ማለት ነው።
አቶ አብርሃ ኃይለዝጊም የትግርኛ ፕሮግራም በመቋረጡ በጥናትና ምርምር የሚያጎድለው ነገር ይኖራል ባይ ናቸው።
ቋንቋ ማለት የአንድ ማህበረሰብ ማንነት፣ የአንድ ማህበረሰብ ባህል፣ የአንድ ማህበረሰብ መስተጋብር፣ አኗኗር፣ የአንድ ማህበረሰብ አስተሳሰብም ጭምር ስለሆነ አንድ ቋንቋ ሲዘጋ የዚህ ማህበረሰብ ሁለመናውን ጥናት መዝጋት ማለት ነው። ጥናት እንዳይደረግበት ማድረግ ማለት ነው። ተማሪ ልታጣ ትችላለህ በተለያየ ምክንያት። ቅድም እንዳልነው በተጨባጭ ምክንያት ተማሪ አዲስ ዩኒቨርሲቲ ሂደ የሚማር ከትግራይ የሚሄድ ተማሪ ታጥቶ ሊሆን ይችላል። ግን የትግራይ ባህል፣ የትግራይ አስተሳሰብ፣ ፍልስፍና፣ የማህበረሰቡ ፍልስፍና፣ አኗኗሩ፣ የፎክሎሩ፣ የባህል ጥናቱ ለማጥናት ማን ከለከለ? ለመዝጋት ለምን ተራራጥክ የሚለው ስታነሳ ነው እኮ ሌላ ጥያቄ የሚጭርብህ ነው የምልህ።
ዶክተር ሳምሶን በበኩላቸው አንድ የከፍተኛ ትምህርት ተቋም ከጊዜው ጋር መራመድ አለበት፣ ፍላጎትን መሰረት ያደረገ ስራም ማከናወን ይጠበቅበታል ይሉና ከዚህ ዓመት ጀምሮ የሚቋረጡት 14ቱም ፕሮግራሞች ወደፊት ፍላጎቱ ከመጣና ተማሪዎችን ማግኘት ከተቻለ ውሳኔው ዳግም የሚታይበት እድል እንደሚኖር ገልጸዋል።
ተዘግቶ አይደለም ባይዘው ለጊዜው ተቋረጡ ነው ለጊዜው አው አዝ ሎንግ አዝ ዲማንድ ደግሞ ካለ ለጊዜው ተቋረጡ ማለት ሬዚዩም ያደርጋል ማለት ማቆት ካለ የማር ተማሪ ካለ አፕላይ የሚያደርግ ተማሪ ካለ ኮንሲደር የሚደረግበት እድል ይኖራል።
የትግርኛ ፕሮግራም በአዲስ አበባ ዩኒቨርሲቲ በሁለተኛ ትምህርትነት ወይም በማይነር ደረጃ መሰጠት የጀመረው በ1987 ዓ.ም ሲሆን በዋና ትምህርትነት ወይም በሜጀር ደረጃ ደግሞ በ1999 ዓ.ም መሰጠት እንደጀመረ ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ላደረሰን ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ በአሜሪካና በቻይና መካከለ ያለውን የንግድ ውዝግብ ይመለከታል። በአሜሪካና ቻይና የንግድ ውዝግብ መሃል የሚጣለው ታሪፍ የአሜሪካ ሸማቾች ላይ ተጽዕኖ ያሳድራል ሲሉ ተንታኞች ተናገሩ ይላል ዘገባው። የባይደንና የትራምፕ አስተዳደሮች ቻይና ፍትሃዊ ያልሆነ የንግድ አሰራር በመከተል ዓለም አቀፍ ገበያዎችን ተመሳስለው በተሰሩና ርካሽ በሆኑ ዕቃዎች ታጥለቀልቃለች ሲሉ ይከሷታል። ተንታኞች እንደሚሉት ደግሞ ሁለቱም ፕሬዝደንታዊ እጩዎች ለቻይና ድርጊት ምላሽ ለመስጠትና የዩናይትድ ስቴትስን ምርት ለማሳደግ ታሪፍን እንደ አማራጭ ይጠቀማሉ። የአሜሪካ ድምጿ ኤሊዛቤት ሊ ይህ የንግድ ውዝግብ በአሜሪካ ሸማቾች ላይ የሚያደርሰውን ጉዳት ተመልክታ ያደረሰችንን ዘገባ ስመኝሽ የቆየት አቅርበዋለች።
ይህ በቻይና የተመረተ የብስክሌት ደወል አሁን ዋጋው 6 የአሜሪካ ዶላር ሲሆን በሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ የቀረበው የተጨማሪ ቀረጥ እቅድ ተግባራዊ ከሆነ 9 የአሜሪካ ዶላር ከ60 ሳንቲም ሊያወጣ ይችላል።
በሌሎች ሀገራት ላይ ቀረጥ እንጥላለን። በመጨረሻ ሌሎች ሀገሮች ከ75 ዓመታት በኋላ ለዓለም ላደረግነው ነገር ይከፍሉናል። በአንዳንድ ሁኔታዎች ደግሞ ቀረጡ ከበድ ያለ ሊሆን ይችላል።
ይህ ማለት በትራምፕ እቅድ መሰረት ቻይና ሰር የሆኑ ምርቶች እስከ 60 በመቶ ቀረጥ ሊጣልባቸው ይችላል። በሌሎች ሀገራት ላይ ደግሞ እስከ 20 ከመቶ የሚደርስ ቀረጥ በጅምላ እንደሚጣል ትራምፕ ተናግረዋል። ትራምፕም ሆኑ የዲሞክራት ፓርቲ ፕሬዝዳንታዊ እጩ ካማላ ሃሪስ የስራ ዕድሎችን ወደ አሜሪካ መመለስ እንደሚፈልጉ ገልጸዋል።
በቻይና ላይ የምንከተለው ፖሊሲ ዩናይትድ ስቴትስ የ21ኛውን ክፍለ ዘመን ውድድር አሸናፊ መሆኗን ማረጋገጥ አለበት።
የባይደን አስተዳደር በትራምፕ የስልጣን ዘመን ወደ ሀገር ውስጥ በሚገቡ ቃዎች ላይ የተጣሉ ቀረጦች እንዲቀጥሉ አድርጓል። በግንቦት ወር ከቻይና ወደ አሜሪካ በሚገቡ የኤሌክትሪክ መኪናዎች ላይ የተጣለውን 100% ቀረጥ ጨምሮ 18 ቢሊዮን ዶላር በሚያወጡ የቻይና ምርቶች ላይ ተጨማሪ ቀረጦችን እንደሚጥልም አስታውቆ ነበር። የባይደን አስተዳደር ቀረጦቹ በአንዳንድ ኢንዱስትሪዎች ላይ ያተኮሩና በጥንቃቄ የተወሰዱ መሆናቸውን ሲገልጽ፣ የትራምፕ የቀረጥ እቅድ ግን ሰፊ አካሄድን የሚከተል በመሆኑ መካከለኛ ገቢ ያላቸውን የአሜሪካ ቤተሰቦች እስከ 4000 ዶላር የሚደርስ ተጨማሪ ወጪ ሊዳርግ እንደሚችል ገልጿል። ትራምፕ በበኩላቸው ሸማቾች በሚጣለው ቀረጥ ተጽዕኖ እንደማይደርስባቸው ገልጸው ተከራክረዋል።
Who's going to have higher prices is China and all of the countries that have been ripping
ዋጋ ጭማሪ የሚዳርጉት ቻይናና ለአመታት ሲዘርፉ የኖሩት ሀገራት ናቸው።
ትራምፕ ይህን ይበሉ እንጂ ከቻይና በሚገቡ ቃዎች ላይ የሚጣለውን ቀረጥ የሚከፍሉት የቻይና የንግድ ተቋማት አለመሆናቸውን የአቅርቦት ሰንሰለት ባለሙያ የሆኑት ክሪስቶፈር ታንግ ያስረዳሉ።
During the election years, everyone is promising the moon.
ምርጫ በሚካሄድባቸው ሁሉም አመታት ልክ ጨረቃ እንደሚያወርዱ አይነት ቃል ይገባሉ። ነገር ግን እውነቱ ወደ አገር ውስጥ የሚገቡ ምርቶች ላይ የሚጣለው ቀረጥ የሚከፈለው በአሜሪካ ኩባንያዎች መሆኑ ነው።
ስለዚህ ታንግ እንደሚሉት አንድ ቻይና ሰር የሆነ ቴሌቪዥን ኮስኮ ከተሰኘው የአሜሪካ የጅምላ መሸጫ ተቋም ሲገዛ የገቢ ቀረጡን የሚከፍለው ኮስኮ ራሱ ነው።
When companies is facing high import tariffs
የንግድ ተቋማት ከውጭ በሚያስገቡት ዕቃ ላይ ከፍተኛ ቀረጥ ሲገጥማቸው በሁለት መንገድ ነው የሚወጡት። አንደኛው ዕቃውን ለማስገባት የሚያወጡትን ከፍተኛ ወጪ ወደ ሸማቹ ማስተላለፍ፣ ሌላኛው ደግሞ የቻይና ፋብሪካዎች ዋጋ እንዲቀንሱ ማስገደድ ነው።
የቻይና ኩባንያዎች ዋጋ እንዲቀንሱ ማስገደድ ለዝቅተኛ የምርት ጥራት እንደሚያጋልጥ ታንግ አክለው ይገልጻሉ። ወደ ሀገር ውስጥ በሚገቡ ዕቃዎች ላይ የሚጣል ቀረጥ በቻይና የተመረተ የሚል መለያ የተለጠፈባቸውን ምርቶች ሊቀንስ ይችላል። ነገር ግን ከቻይና የሚገቡ ቃዎች ይቀንሳሉ ማለት አይደለም የሚሉት ታንግ የሌላ ሀገር መለያ ምልክት ተደርጎባቸው ይገባሉ ይላሉ።
China actually ships a lot of components and
China ለመግጣጠሚያ የሚያገለግሉ የተለያዩ ማምረቻ ቃዎችንና ክፍሎችን ወደ ቪየትናም እና ሃንድል ካለች እነዚህ ያለቁ ቃዎች ወደ ዩናይትድ ስቴትስ ይገባሉ። ስለዚህ በቻይና ላይ የሚደርሰውን ተጽዕኖ ስንመለከት እንደውም ወደ ዩናይትድ ስቴትስ በቀጥታ ሳይስገቡ የበለጠ ምርት ወደ ውጭ ልካሉ።
የዓለም ንግድ ድርጅት ቀረጥ ዝቅተኛ ገቢ ባላቸው ቤተሰቦች ላይ ያልተመጣጠነ ተጽዕኖ እንደሚፈጥር ያስቀምጣል። ይህ ማለት በቻይና ሰር ምርቶች ላይ 60% የገቢ ቀረጥ ከተጣለ 9 የአሜሪካ ዶላር ከ60 ሳንቲም የሚያወጣ የብስክሌት ደወል ወይም ሌሎች ምርቶች ለአንዳንድ ሸማቾች ተደራሽ መሆን አይችሉም። በኤሊዛቤት ሊ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየና መሰግናለን። ቀጣዩ ሳምንታዊ ጥንቅራችን ሴቶችና ቤተሰብ ይሆናል። የሴቶችና ህጻናትን ጥቃት በዘላቂነት ለመቅረፍ መፍትሄው ምን ይሆን ሲል ይጠይቃል የዛሬው ሴቶችና ቤተሰብ ጥንቅር። ባለፉት ጥቂት ወራት የህጻናት ሴቶች በአሰቃቂ ሁኔታ ያስገድዶ መደፈር ዜናዎች በተደጋጋሚ ሲሰሙ ሰንብተዋል። በተለያዩ መገናኛ ብዙሃንና ለጉዳዩ ቅርበት ያላቸው ተቋማትም በፍትህ አሰጣጥ ዙሪያ እንዲሁም ለችግሩ መንስኤ ሊሆኑ ይችላሉ በሚሏቸው ጉዳዮች ላይ አስተያየት ሲሰጡ ሰንብተዋል። ይህን ተከትሎም ባልደረባችን ኤደን ገረመው ለመሆኑ የሴቶችና ህጻናትን ጥቃት ከስር ከመሰረቱ ለመቅረፍ ምን ሊደረግ ይገባል ስትል የከለላ የልጆች ወሲባዊ ጥቃት መከላከያ መርጃ መስራች ሰላማዊት ሙሴንና በወጣት ሴት በጎ ፈቃደኞችና የስርዓተ ጾታ ባለሙያዎች አማካኝነት ከሶስት ዓመታት በፊት የተጀመረው የድረገጽ የመወያያ መድረክ አዲስ ፓወር ሃውስ መስራች ሀናን ለማን አነጋግራ ቀጣዩን አቀናብራለች።
ኢትዮጵያ ውስጥ ከሚኖሩ ከሶስት ሴቶች አንዷ አስገድዶ መድፈር አለም የቤት ውስጥ ጥቃት እንደሚደርስባት በሐምሌ 2015 ዓ.ም የዩናይትድ ስቴትስ ብሔራዊ የጤና ተቋም NIH ያወጣው ጥናት አመላክቷል። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዘግናኝ የጥቃትና ያስገድዶ መድፈር ዜናዎች ብዙዎችን ለጉዳዩ ትኩረት እንዲሰጡ አድርጓል። ከለላ ለልጆች የተሰኘው የህፃናት የወላጆችና የመምህራን መምሪያ አዘጋጅና መስራች ሰላማዊት ሙሴ ጥቃቶቹ አሁን ላይ እያገኙ የመጡት ትኩረት በጎ ቢሆንም ጥቃቶቹ ግን ድሮም የነበሩ ናቸው ትላለች።
ሁለት ነገሮችን ማንሳት የምንችል ይመስለኛል። አንደኛ ብዙ ንዴትና ቁጭት፣ ፍርሃት ወዘተ አለ። ያ ጥሩ ነገር ነው። እንደዚህ አይነት ስሜቶች ናቸው ማህበረሰብን ለለውጥ የሚያዘጋጁት። ሰዎች ችግር እንዳለ ሲገባቸው ነው መፍትሄ መኖር እንዳለበትም ማሰብ የሚጀምሩት እና ኔሰሰርሊ ይሄ ስር ነቀል የሆነ ለውጥ ላያመጣ ይችላል። ግን አትሊስት ከግንዛቤ ከመፍጠር ሁኔታ አንጻር እንኳን ብዙ ሰዎች እንደዚህ አይነት ስሜት ሲፈጠርባቸው ጉዳዩን በጥልቅ ለማየት ትንሽ ጥረት ያደርጋሉ እና ሴቶች ጥቃት ጉዳይ ደግሞ በጣም ብዙ ጊዜ ችላ የሚባል ጉዳይ ነው እና ብዙ ሰው ለካ እውነታው ይሄ ነው ሊያስብለው ይችላል እና በጣም በሚያሳዝን ሁኔታ እንደሰማናቸው አይነት እጅግ አሰቃቂ ወንጀሎች ሲፈጸሙ ነው ብዙ ጊዜ የሴት መብት ተሟጋቾች ፌሚኒስቶች የመሳሰሉት ሲጮሁ ምናምን ችላ ይባላሉ፣ እያከበዳችሁ ነው ይባላሉ የመሳሰሉት። ግን ልክ እንደ አይነቱ ጉድ ሲሰማ ሁሉም ሰው አሀ ማለት ይጀምር። በነገራችን ላይ አሁን እየተፈጠረ ያለው ነገር አዲስ ነገር እንዳልሆነ ማስታወስ አለብን።
የሴቶችና የወጣቶች የመወያያ መድረክ የሆነው የአዲስ ፓወር ሃውስ መስራች ሀና ለማ ጥቃት ምንድን ነው ስለሚለው በማህበረሰብ ውስጥ ያለው ግንዛቤ ያልዳበረ መሆኑን ትገልጻለች።
ብዙ ጊዜ ጥቃት ሲባል በቃ አስገድዶ መድፈር ላይ ነው በብዛት ትኩረቱ ያለው። ግን አስገድዶ መድፈርን የሚያበረታቱ ጥቃቅን የሚመስሉ ነገር ግን ወደዛ የሚወስዱ ብዙ አይነት ጥቃቶች አሉ። በቤት ውስጥ ሴት ልጆቻችንን፣ ወንድ ልጆቻችንን ምን እያለን ነው እያሳደግን ያለ ነው? ሴቶች ጥቃት ደረሰብን ሲሉን ልጆቻችን፣ እህቶቻችን እናስተባብላለን ወይ? ሴት ነሽ ወንድ ነህ እያለን ምንከፋፍላቸው ነገሮችስ አሉ ወይ? ምክንያቱም እነዚህ ትንንሽ እንደ ምት ቃላት መሰንዘር፣ ከቤት ሲወጡ ያሉ ለከፋዎችን አስተናግደው ሲመጡ የምንላቸው ነገሮች፣ የምናቃልላቸው ነገሮች ናቸው በኋላ ላይ ተደራርበው ለትልልቅ ጾታዊ ጥቃቶች የሚዳርጉት። ለዛ ከቤተሰብ ጀምሮ ትኩረት መሰጠት አለበት እነዚህ ነገሮች ብዬ አስባለሁ፣ ዘላቂ መፍትሄ ለማምጣት። ሁለተኛው ደግሞ በአካባቢያችን የሚደርሱ ጥቃቶችስ፣ ሴቶችና ህጻናት ላይ ጥቃት ሲደርስ ምንድን ነው የኛ የምናደርገው ተግባር፣ ከዛ ቀጥለን ምን ይመስላል የሚለውን በጣም ራሳችንን መገምገም አለብን ብዬ አስባለሁ። እኛ ወደ መጀመሪያ አካባቢ እንደ አዲስ አበባ ሀውስ ትኩረት ሰጠን ወጣት ሴቶችን የሚያጋጥሟቸውን ነገሮች በምናይበት ጊዜ በተለይ በከተሞች ላይ ለከፋ በጣም ከባዱ ነገር ነው እና ይሄ ለከፋ ግን በቃላት ብቻ የማያቆምበት ጊዜ አለ። የመጎንተል፣ የመማታት፣ የመመላለስ በጣም ብዙ አይነት የመደብደብ ጥቃት የሚያደርሱበትም ጊዜዎች አሉ እና እነዚህ ነገሮች ሲደርሱ ወጣት ሴቶችን በምናናግራቸው ጊዜ ማህበረሰባቸው ላይ፣ አካባቢያቸው ላይ ያሉ ሰዎች ላይ የመተማመን እድላቸው በጣም ዝቅተኛ ነው። ምክንያቱም አንቺ ሴት አይደለሽ እንዴ ዝም ብለሽ ለምን አትሄጂም የሚላቸው ሰው ይበዛል። ወይም ዝም ብላቸው የሚያልፍ ሰው ይገባታል ብሎ አምኖ የሚያልፍ ሰው ይበዛል።
ብዙዎች ኢትዮጵያ ውስጥ በጥቃት ፈጻሚዎች ላይ የሚሰጡ የቅጣት ውሳኔዎች የላሉ በመሆናቸው ወንጀሎቹ እየተባባሱ መሄዳቸውን የሚያነሱት ጉዳይ ነው። በዚህ ሀሳብ ሁለቱም እንግዶቻችን ቢስማሙም በዋናነት ግን ትኩረት ሊሰጥ የሚገባው የማህበረሰብ ግንዛቤና ውይይት መሆኑን አጽንኦት ሰጥተውበታል። በቅድሚያ ሰላማዊት ሙሴ፣
ባለው የፍርድ ሂደትም ላይ ሆነ የተያዘበት መንገድ የመሳሰሉት ብይኖች አንዳንዶቹ ገና መጨረሻው ላይ ያልደረሱ ቢሆንም ብዙ ተቃውሞ አለ። ሁላችንም ብንሆን በጣም ማክሲመም የሆነው ቅጣት እንዲሰጥ ለመቀጣጫ እንዲሆን ሌላ እንደዚህ አይነት ነገር እንዳይፈጠር የመሳሰሉት እነዛን ነገሮች እንፈልጋለን ሁላችንም። በእርግጥ የህግ ባለሙያ ስላልሆንኩኝ እዚህ ላይ ብዙ ላልል እችላለሁኝ፣ ግን ብዙ ጊዜ የህግ ባለሙያዎች የሚያነሷቸው ነገሮች ምንድን ነው? አንደኛ ህጉ ላይ ከተቀመጠው ውጪ ከዛ ባለፈ ልንወጣ አንችልም ነው አይደለ? አሁን ማክሲመም ስንል ለምሳሌ የሞት ቅጣት ነው። የሞት ቅጣት ብይን ብዙ ጊዜ አይተላለፍም። ቅጣቱ ያ ቢሆን ራሱ ብዙ ጊዜ በእድሜ ልክ የሚቀየርበት ሁኔታ ነው መሰለኝ ያለው። ግን አይ ቲንክ ለእኔ ከዛም በልጦ የሚታየኝ ምንድን ነው ታራሚዎች በእንደዚህ አይነት ወንጀል የታሰሩ ሰዎችን እስር ቤት ከገቡ በኋላ 20 ዓመትም ይሁን 25 ዓመትም ይሁን የተፈረደባቸውን ጊዜ በቃ እስር ቤት ተቀምጠው ራሳቸውን ገምግመው ራሳቸው አስበው አለካ ጥፋተኛ ነበርኩኝ ብለው እንዲወጡ ነው ኤክስፔክት የምናደርገው ወይንስ ሌሎች የመማሪያ መንገዶች አሉ ወይ? እነዚህ ሰዎች ያጠፏቸው ጥፋቶች በእውነትም ጥፋት እንደሆኑና ደግመው እንዳያረጓቸው ሊያስተምሯቸው የሚችሉ የተለያዩ መንገዶች አሉ ወይ?
ማህበራዊ መገናኛ ብዙሃን የተደበቁ እውነቶች ብርሃን እንዲያገኙ አድርገዋል የምትለው ሀና ስለ ጥቃትና ስርዓተ ጾታ ወጣት ወንዶች ከልጅነታቸው አንስቶ መማር አለባቸው ትላለች።
እኛ በብዛት ወጣት ወንዶች ላይም ትኩረት እናደርጋለን። በጣም በቀላሉ የምንሰጣቸውን እውቀቶች ለመቀበል ዝግጁ የሆኑ የማህበረሰባችን ክፍል ናቸው ብለን ስለምናስብ ወጣቶች በእነሱ ግሩፖች ላይም ደግሞ በምንሰራበት ጊዜ ነፃ ውይይቶችን ፋሲሊቴት ማድረግ ትልቅ ትርጉም ያመጣል ብለን እናስባለን። መወያየት ያስፈልጋል ነው ከሴቶች ጋር። የሴቶችን ብቻ ኃላፊነት አይደለም፣ የወንዶቹም የራሳቸውም ኃላፊነት ነው። ሴቶች ጋር ቀርቦ ምንድን ነው የምታሳልፊው? ምን አይነት ጥቃት ደርሶብሻል? በምን መልኩ ነው እኔ እንደ ወንድ ምን ማድረግ እችላለሁ እነዚህ ነገሮች እንዳይፈጠሩ የሚለው። ምክንያቱም ከምናስበው በላይ ሴቶች እህቶቻችን ቢነግሩንም ባይነግሩንም እነዚህ ጥቃቶች ኢትዮጵያ ውስጥ አንዲት ሴት እስከኖረች ድረስ በሆነ መልኩ ኤክስፒሪየንስ አርጋቸዋለች። የማመን ያለማመን ጉዳይ ነው። ያን ነገር ኮሚኒኬት ማድረግ እና አጋር መሆንን ማሳየት አለባቸው ወንዶች ብዬ አስባለሁ። በእነዚህ ሁኔታዎች ላይ እና ጥቂት ሴቶች ላይ ብቻ የሚፈጸመን ጥቃት ነው ብለው ማሰብ ማቆም አለባቸው። ሴቶችን እንደ ጥፋተኛ እነዚህ ጥቃቶች ሲፈጠሩ አድርገው መውሰድ ካቆሙ ሴቶችም ለውይይት የራሳቸውን ገጠመኝ ለማጋራት በጣም ዝግጁ ይሆናሉ ብዬ አስባለሁ።
በተመሳሳይ ሰላም ሙሴም ሴቶችና ሕጻናት ላይ የሚደርሱ አስገድዶ መድፈርና እንዲሁም የቤት ውስጥ ጥቃቶች በዘላቂነት መፍትሄ የሚያገኙት ሕጻናትና ታዳጊዎች ላይ መስራት ስንችል ነው ትላለች።
በተለይ ከህፃንነት ጀምሮ ይህን ነገር እንዴት ግንዛቤ እናዳብር፣ በተለይ ደግሞ ህጻናት ወንዶችን ጨምሮ ስንል ሁለቱንም ወንዶችንም ሴቶችንም በደንብ አድርገን ማጠቃለል አለብን ብዬ አስባለሁ። ወንዶችን በተለይ የምንለው ምክንያቱም አድገው እንደዚህ አይነት ጥቃት ሲፈጽሙ የምናያቸው ወንዶች ናቸው በብዛት። ያ ነገር ከየት ነው የሚጀምረው፣ ለምንድን ነው የደረስ ነው የሚለውን ወደኋላ ተመልሰን ማየት መቻል አለብን እና የምናሳድግበትን መንገድ መቀየር አለብን። በጣም በጣም በቀላሉ ለምሳሌ እምቢ ማለት እምቢ ነው የሚለውን መማር ማስተማር መቻል አለብን። ስለ ፍቃድ ማስተማር መቻል አለብን። እምቢ መባል መሸነፍ እንዳልሆነ ማወቅ መቻል አለብን። በተመሳሳይ ደግሞ ሴቶቻችንን ደግሞ እናሳድግ። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የማይታወቅበት ካለፈ በኋላ የሚታወቅበት ጊዜ አለ። ኦ ለካ ይሄ ነገር እንደዚህ አድርጎ ነው ለካ ተጽዕኖ የፈጠረብኝ እያልን ካለፈ በኋላ የምናስታውሳቸው ነገሮች አሉ። ጉዳዩ በሰዓቱ ጥቃት ስላልሆነ ወይ ትንኮሳ ስላልነበር አይደለም፣ ቋንቋው የለንም አናውቅም። እና ይህንንም ማስተማር መቻል ነው፣ ቋንቋ መስጠት ለሁሉም ይሄ ነገር ልክ አይደለም ብሎ መናገር መቻል አለብን። በልጅነት እድሜ ስናስበው ደግሞ ልጆች ልክ ባልሆነ ሁኔታ ማንም ሰው ቢያናግራቸው ቢነካቸው ቢያሳዩቸው ነው እንትንም ራሱ ይሄ ያልተገቡ ልቅ የወሲብ ፊልሞች ምናምን አይነት ነገሮችን ማሳየት ምንም አይነት ኮንተንት ፎቶም ይሁን ምን ይሁን አካልም ሆነ በፊልም የተቀረጹ ነገሮች በፎቶ የተቀረጹ ነገሮችን ማሳየት ተገቢ አይደለም። እንደ ትንኮሳ ነው የሚቆጠረው ያ ሁሉ ነገር። እና እነዛ ነገሮች ልክ እንዳልሆኑ ለልጆች በሚገባቸው ቋንቋ ማስተማርና ማሳየት መቻል አለብን። ያ ሲሆን ከዛ ጊዜ ጀምሮ እነዛን ግንዛቤዎች እየጨመሩ እያዳበሩ ይሄዳሉ።
የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በነሐሴ 11 2016 ዓ.ም የህፃናት መብትን በማስጠበቁ ረገድ በአሰቃቂ ሁኔታ ተደፍራ የተገደለችውን ህፃን ሄቨን ላይ ለደረሰው ኢሰብአዊ ወንጀል ሀዘኑን ገልጾ የህፃናት ጥቃትን ለመከላከል በተለየ መልኩ የፖሊሲ አቅጣጫዎች እንዲቀመጡና ስርዓቶችን በመዘርጋት የሚፈጸሙ ጥቃቶች የሚመዘገቡበትና ተገቢ የሆነ ሁሉን አቀፍ አገልግሎት እንዲገኝ የሚደረግበት የህፃናት የመረጃ አያያዝ ስርዓት እንዲዘረጋ የቅንጅት ስራዎች እንዲጠናከሩ እያደረግኩ ነው ሲል በፌስቡክ ገጹ ላይ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን እናመሰግናለን። ቀጣዩ ዘገባ ደግሞ ኤምፖክስ በብሩንዲ ለትምህርት በደረሱ ሕፃናት ላይ የፈጠረውን ስጋት ያስቃኝናል። በብሩንዲ እድሜያቸው ለትምህርት ከደረሱ ከ5 እስከ 19 ዓመት ከሆናቸው ሕፃናትና ታዳጊዎች መካከል 33 በመቶ በሚሆኑት ላይ የኤምፖክስ ምልክቶች መገኘቱ ለመጪው የትምህርት ዘመን እየተዘጋጁ ባሉ ወላጆች ላይ አዲስ ስጋትን ደቅኗል ሲል የተባበሩት መንግስታት ድርጅት የሕፃናት አድን ድርጅቱ ዩኒሴፍ አስታውቋል። ዘገባው የአሶሴትድ ፕሬስ ነው። አስማማዋየ ነው ያሰማናል።
በቡሩንዲ በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኢምቦክስ በሽታ እድሜያቸው ለትምህርት ከደረሰ ከ5 ከ19 ዓመት የሆናቸው ሕፃናት መካከል 33 በመቶ በሚሆኑት ላይ ምልክት መታየቱ ለቀጣዩ የትምህርት ዘመን ልጆቻቸውን እያዘጋጁ ላሉት ወላጆች አዲስ ስጋትን ደቅኗል። በተባበሩት መንግስታት የሕፃናት መርጃ ድርጅት በምጻሩ ዩኒሴፍ በሚታገዝ የኢምቦክስ በሽታን በሚያክም ክሊኒክ ልጇን ልታሳክም የመጣችው የሁለት ልጆች እናት የሆነችው ፕሪሚቲቭ ኒቪታንጋ ስለ ሁኔታው ተከታዩን ትላለች።
ከሁለት ሳምንት በላይ ሆስፒታል ቆይተናል። ልጄን ወደ ጤና ጣቢያውን ለመውሰድ ሞከርኩኝ፣ ነገር ግን ሊያክሙት አልቻሉም። በአካባቢው ያሉ ጎረቤቶች ወደዚህ ክሊኒክ እንድመጣ ጠቆሙኝና መጣው። ልጄ በጠና ታሞ ነበር። የክሊኒኩ የጤና ባለሙያዎችም የሚችሉትን ሁሉ አደረጉለት፣ እናም በፍጥነት ተሻለው። እንዳለመታደል ሆኖ ከሶስት ቀናት በኋላ ታላቅ እህቱ ተመሳሳይ ምልክቶች ስለታዩባት አሁንም ተመልሼ መጣሁ።
በቡሩንዲ የመጀመሪያው ኢምፖክስ በሽታ የተያዘ ሰው ከተገኘበት እንደ አውሮፓውያን አቆጣጠር ሐምሌ 25 2024 አንስቶ እስካሁን 564 ሰዎች በበሽታው መያዛቸው ሪፖርት ተደርጓል። ከእነዚህ መካከል 62.9 በመቶ የሚሆኑት ዕድሜያቸው ከ19 ዓመት በታች የሆኑ ሕፃናት ናቸው። የበሽታው ምልክት የታየባቸው ደግሞ ከ1576 በላይ ናቸው። ከአጠቃላይ 49 ከሚሆኑ የአገሪቱ የጤና ወረዳዎች መካከል በ34ቱ ከ1774 በላይ የማንቂያ ምልክቶች የታዩ ሲሆን ከጤና ወረዳዎች መካከልም ሶስቱ በቡጅምራ የሚገኙ የወረርሽኙ ዋነኛ ማዕከል ናቸው። አጠቃላይ በዚህ ዓመት እስካሁን በበሽታው ከተያዙና ከተጠረጠሩ 22,000 ሰዎች መካከል ከ60 በመቶ በላይ የሚሆኑት ዕድሜያቸው ከ15 ዓመት በታች የሆኑ ሕፃናት መሆናቸውን ዩኒሴፍ ያወጣው መረጃ ያሳያል። ዶክተር ፊደል ሲሻዮ በዩኒሴፍ በሚታገዘው ሉል ሉዊስ ሩዋጎሬ ክሊኒክ የሚሰሩ የሕክምና ባለሙያ ናቸው።
ፕሪሚየር ሜዥር ሳይት ዶንክ ዳሜናጄ ሌ ዶ ብሎክ
በበሽታው የተያዙና የተጠረጠሩትን እየተቀበልን ስለነበር የመጀመሪያው ስራችን ይህንን ቦታ ማዘጋጀት ነበር።
ቦታውን በበሽታው የተያዙትንና የተጠረጠሩትን በተለያየ ስፍራ እንዲሆኑ በሚያስችል መልኩ አደራጀን። በተጨማሪም ከኤምፖክስ ጋር የተገናኙ ጉዳዮች ላይ የሚሰሩ ዶክተሮችና ነርሶች ከሌሎች ክፍሎች በማሰባሰብ ቡድን አቋቁመናል። ሕክምናውን ወስደው ጤናቸው የተሻሻለ ታካሚዎችን ከዚህ እንዲወጡና ቢያንስ ለሶስት ሳምንታት ራሳቸውን አግልለው እንዲቆዩ እንመክራለን።
ቡሩንዲን ጨምሮ በስድስት የአፍሪካ ሀገራት በተስፋፋውና በአሁኑ ወቅት የጤና ቀውሱ እየጨመረ ያለውን የኢምፖክስ በሽታን ለመከላከል የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ተጨማሪ 58.8 ሚሊዮን ዶላር ጠይቋል። ይህም ስርጭቱን ለማስቆም ሕፃናትን ለመጠበቅና የአስፈላጊ አገልግሎቶች ቀጣይነትን ለማረጋገጥ የሚውል ነው። የጤና ባለሥልጣናትና አጋሮችን በማስተባበር ክትባትን ማስተዋወቅ፣ ቁጥጥርን ማሳደግና የአእምሮ ጤና ድጋፍ መስጠትንም ይጨምራል። በሽታውን ተከትሎ የሚከሰት መገለል ለመከላከል በገለልተኛ ማዕከላት ውስጥ ያሉ ቤተሰቦችን ለመደገፍና እንደ ትምህርትና የጤና አጠባበቅ ያሉ ወሳኝ አገልግሎቶችን ለማዳረስ እየሰራ መሆኑንም ዩኒሴፍ ገልጿል። በአሶሺየትድ ፕሬስ ለተዘጋጀው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ክብራትና ክብራን፣ ለፕሮግራሞችን አስተያየት ካላችሁ የምታገኙበትን መንገድ እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ አሁን የምሽቱን ዋና ዋና ዜናዎች በአጭሩ ላስታውሳችሁ። የግብፅ ፕሬዚደንት አብደልፋታህ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ። የግብፁ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮቹ እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል። የሄዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀባበያዎች ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሄዝቦላህ እና የሊባኖስ መንግስት ወንጅለዋታል። የትላንት ማክሰኞ በደረሱት ፍንዳታዎች 2 ሕፃናትን ጨምሮ ቢያንስ 12 ሰዎች ሲገደሉ ሌሎች ወደ 2800 የሚሆኑ ቆስለዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትናንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች እስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት በማድረግ ላይ ናቸው። ናይጄሪያ አጎራባቿ ካሜሩን ከትላልቆቹ ግድቦቿ አንዱ የያዘውን ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቅ ስጋት እንደፈጠረባት ተናግራለች። ካሜሩን በቅርቡ በምዕራብና ማዕከላዊ አፍሪካ በጣለው ከባድ ዝናብ የተነሳ የግድቡን ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጄሪያ የውሃ ጉዳዮች መስሪያ ቤት 11 ግዛቶች ጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። የዩናይትድ ስቴትስ ካናዳና አውስትራሊያ ዛሬ ረቡዕ በኢራን ባለሥልጣናት ላይ ማዕቀብ ጥለዋል። ባለሥልጣናቱ ማዕቀቡ የተጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢው መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማሳ ሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎችን በማሰር ተሳትፈዋል በሚል ነው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ያቀናበረልችልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ደረጀ ደስታ፣ ሳስተናግዳቸው ያመሸሁት እንግዶልንን። ነገ ምሽት እንገናኝ።